ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 4 2015 ዓ.ም ምረዝ ዝግጅታችን ጀመረ።
ጤና ይስጥልን።
የተባበሩት መንግስታት ድርጅት በኢትዮጵያ 11 ሚሊዮን ሰዎች ያስቸኳይ ምግብ ድጋፍ ያስፈልጋቸዋል ሲል አስታወቀ።
ገርገር ስከስ ካንጂረኒ አመከናንጂር ኢመርጀንሲ ጂኔ ያኒ
አሁን በእርዳታ አሰጣጥ ሂደት ውስጥ ታቅፈው ያሉት 4.1 ሚሊዮን ናቸው። ይህ እስከ ጥር ድረስ ነው። ከጥር ወዲህ ባደረግነው ጥናት ደግሞ ይህ አሃዝ ወደ 4.2 ሚሊዮን ከፍ ብሏል።
የኦሮሚያ ክልል አደጋና ስጋት አመራር ቢሮ ባልደረባ አቶ በኛ ዱሬ የተረጂዎች ቁጥር መንግስታት ድርጅቱ ከገለጸው ያነሰ መሆኑን ይናገራሉ። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በትግራይ 70,000 አባላቶች ያሉበትን አላውቅም ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። የዚህ ዜና ዝርዝር በምሽቱ ተካቷል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ቆያለን። እናንተም አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ባልደራስ ለእውነተኛ ዲሞክራሲ ፓርቲ ጠቅላላ ጉባኤ እንዳላደርግ ተከለከልኩ ሲል ቅሬታ ማቅረቡን አስታውቋል። ጉባኤው እንዳይደረግ የከለከለው የኦሮሚያ ፖሊስ መሆኑንም በሆቴሉ እንደተነገረው ፓርቲው ገልጿል። የፓርቲውን ክስ በተመለከተ ከአዲስ አበባ ምሁን ከኦሮሚያ ፖሊስ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ኬኔዲ አባተ ዝርዝሩን ይዟል።
ባልደራስ ለእውነተኛ ዲሞክራሲ ፓርቲ አዲስ አበባ በሚገኘው ጋምቤላ ሆቴል ትናንት መጋቢት 3 2015 ዓ.ም ምረት ሊያደርግ የነበረውን ጉባኤ እንዳያደርግ መከልከሉን የፓርቲው ጽህፈት ቤት ምክትል ኃላፊ ወይዘሮ ቀለብ ሲዩም ለአሜሪካ ድምጽ ተናግረዋል። የፓርቲው አመራሮች የጠቅላላ ጉባኤ አባላትና የምርጫ ቦርድ ታዛቢዎች በጠዋት ለጉባኤው በሆቴሉ ከተገኙ በኋላ ሆቴሉ ከበላይ አካል በመጣ ትዕዛዝ መሰረት ላስተናግዳቸው አልችልም ብሎ እንደመለሳቸውም ያብራሩት።
ጋምቤላ ሆቴል ነው አዳራሽ ነያዝ ነው ከሚመለከተው አካል ፈቃድ ይዘናል። ከምርጫ ቦርድ ደብዳቤ ይዘናል። የአዲስ አበባ ከተማ አስተዳደርም እንደዚሁ ደብዳቤ ይዘናል። ነገር ግን ከላይ በመጣ ትዕዛዝ የኦሮሚያ ፖሊስ እና ደህንነት እና የተለያዩ የጸጥታ አካሎች እዚህ ቦታ ባልደራስ ጠቅላላ ጉባኤ እንዳደርግ የሚል ከፍተኛ የሆነ ትዕዛዝ ስለተሰጠን ቢያደርጉ ኃላፊነቱ እናንተ ትወስዳላችሁ ስላሉን በጭራሽ ልናደርግ አንችልም ብለው ከፍተኛ የሆነ ተማጽኖ አድርገንባቸው ነበረ። ፈቃደኛ ያልሆነ እዚያ ሆቴላቸው በር ላይ ጠቅላላ ጉባኤ አባላት ባሉበት፣ ጋዜጠኞች ባሉበት መግለጫ ሰጥተን ተሰናብተናል።
ጉዳዩን ለምርጫ ቦርድ አሳውቃችኋል?
አሳውቀናል። ይህም ራሳቸው ምርጫ ቦርድን ጠይቀዋቸዋል። ሁለቱ ታዛቢ ልኮሰን ነበር ምርጫ ቦርድ ማን የተከለከላቸው የበላይ አካሉ ማንስ የሚገሩም ብለው ጠይቀዋቸው ነበረ። ከኦሮሚያ ፖሊስ እንደተከለከሏቸው ነው ለእነሱም የተናገሩት።
ጋምቤላ ሆቴል በበኩሉ በማህበራዊ መገናኛ ብዙሃን በኩል ባሰራጨው መረጃ ከባልደራስ ፓርቲ የስራት እዛዝ እንዳልተቀበለ የገለጸ ሲሆን ድርጅቱ ስብሰባውን እንዳያስተናግድ የከለከለ የጸጥታ አካልም ሆነ የመንግስት አካል የለም ሲል አመልክቷል። ወይዘሮ ቀለብ ሲዩም በዚህ ጉዳይ ላይ አስተያየታቸውን ሰጥተውናል።
ሆቴሉ በራሱ እንደገና አሁንም የጸጥታ አካላት ተጽዕኖ ሲያደርጉበት በተጽዕኖ ምክንያት ነው አሁን ይህን ያወጡት። እንደገና ሌላ ሐሰተኛ መረጃ እየሰጠ ነው። በእርግጥ ይህን ሰነዶቹም ስላሉ የሰዎች ማስረጃም ስላሉ ራሱ ምርጫ ቦርድም ስላለ በህግ ክፍላችን ነገ ወደ ክስ የምናመራው ይሆናል።
ጉዳዩን በተመለከተ ከምርጫ ቦርድ ከአዲስ አበባ ፖሊስና ከኦሮሚያ ፖሊስ ምላሽ ለማግኘት ያደረግነው ሙከራ የሚመለከታቸው አካላት ስልክ ባለመነሳቱ ለጊዜው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ውድብ ናጽነት ትግራይ ትናንት በመቀለ ከተማ ሊያካሂደው ያቀደው ህዝባዊ ስብሰባ መከልከሉን ገለጸ። ውድብ ናጽነት ትግራይ ትናንት በመቀለ ከተማ ሊያካሂደው ያቀደው ህዝባዊ ውይይት መከልከሉን ገለጸ። ፓርቲው በከተማይቱ ህዝባዊ ስብሰባ ለማድረግ ጠይቆ የተከለከለው በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ መሆኑን አስታውቋል። የመቀለ ከተማ ፖሊስ ጽፈት ቤት በበኩሉ ፓርቲው ያስፈቀደውም ሆነ የተከለከለ ስብሰባ የለም የሚል ምላሽ ሰጥቷል። ሙልጌታ አጽባሃ አጭር ዘገባ ልኳል።
ውድብ ናጽነት ትግራይ በመቀለ ከተማ ትናንት እሁድ መጋቢት 3/2015 ዓ.ም በሆቴል ውስጥ ለማካሄድ ያቀደው ህዝባዊ ውይይት መከልከሉ የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ ለአሜሪካ ድምጽ ገልጸዋል። ፓርቲው ተመሳሳይ ህዝባዊ ውይይት እንዳያካሂድ ሲከለከል ባንዶር ውስጥ ለሁለተኛ ጊዜ ነው ብለዋል። ሊያካሂደው ያቀደው ስብሰባ አስመልክቶ ፓርቲው ለከተማው ፖሊስ ጽፈት ቤት ማሳወቁ ነው ዶክተር ደጀን የገለጹት። ስብሰባው ሊካሄድ በታቀደበት ሆቴል ስንሄድ ግን በሆቴሉ አመራሮች በአስተዳደር አካላት ፍቃድ ያላወጣ እንዳታስተናግዱ ስለተባልን ስብሰባውን ማካሄድ አትችሉም ተብሎ ተነግሮናል ብለዋል። በዚህም በስብሰባው ሊሳተፉ የመጡ በርካታ ተሳታፊዎችና የፓርቲው አመራሮች እንዲመለሱ ተደርጓል ሲሉ ተናግረዋል። የህዝብ ግንኙነት ኃላፊው ይህ ተግባር ህወሓት በሚቆጣጠረው አካባቢ በቻውን ህዝባዊ ስብሰባ ለማካሄድ ስለሚሻ የተፈጸመ ነው በማለት ወቅሰዋል።
የሆነ ያለው ነገር ካሁን ሲሆን ከነበረው የተለየ አይደለም። አላማውም የትግራይ ህዝብ የተለየ የፖለቲካ አማራጭ የሀሳብ አማራጭ እንዳይኖረው ለማሰን የሆነ ቡድን የስልጣን እድሜ ለማራዘም ብቻ ሲባል ህዝቡ ሀሳብ ከሰማ የወደቀበት ጭቃ እንዲያውቅ ይደረጋል እና ያንን ውድቀት ሪኮግናይዝ ካደረገ ደግሞ በዚህ ውድቀት የዳረገው ፓርቲና የሆነ ቡድን ተጠያቂ እንዳያደርግ እስካሁን ሲሆን ከነበረው የተለየ ነገር አይደለም።
እንዲሁም ተቃዋሚ ፓርቲዎች ሰላማዊ የትግል ስልት እንዳይጠቀሙ የሚያደናቅፍ ነው ብለዋል ዶክተር ደጀን። ውድብ ናጽነት ትግራይ ተከልክያለሁ ያለው ሊያካሄደው ያቀደው ስብሰባ አስመልክቶ ምላሽ የጠየቅናቸው የመቀለ ከተማ ፖሊስ አዛዥ ኮማንደር ወልዳይ ማውጫ ፓርቲው ስብሰባ ለማካሄድ አላስፈቀደም እኛም አልከለከልንም ብለዋል። እንዲሁም ፓርቲው መንግስት የለም ያለ ለአስተዳደሩ አላስፈቀደም ብለዋል ያሉ ሲሆን እኛ ደግሞ የሚያስተዳድረን መንግስት አለን ሲሉ ተናግረዋል። ፓርቲው የኛ ስም በተደጋጋሚ ከመያጠፋ ህጉን አክብሮ ፍቃድ አውጥቶ በስርዓት ሊስተናገድ ይገባል ሲሉ ኮማንደር ወልዳይ ገልጸዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
ሞዛምቢክና ማላዊን በመጣው ሳይክሎን ፍሬዲ በተሰኘው ከባድ ዝናብና አውሎ ንፋስ ቢያንስ 15 ሰዎች መሞታቸው ተገለጸ። ሁለቱ አገሮች የተመቱት ከደቡብ አፍሪካ ምድር እየተገፋ በመጣ ነፋስና ከባድ ዝናብ መሆኑንም ባለስልጣናቱ ዛሬ ሰኞ በሰጡት መግለጫ አስታውቀዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት የጸጥታው ምክር ቤት ልዑካን በዲሞክራቲክ ኮንጎ ያደረጉትን የሶስት ቀናት ጉብኝት ትናንት እሁድ ማጠናቀቃቸው ተመልክቷል። ልዑካኑ በኮንጎ ሰሜናዊ ግዛት ኪቩ ክፍለ ግዛት በኮንጎ መንግስት ኃይሎችና M23 በተባሉ አማጽያን መካከል ሲካሄድ የቆየው ውጊያ የሚያበቃበትን ፖለቲካዊ መፍትሄ ትኩረት እንዲሰጠው ለማሳሰብ መሆኑ ተገልጿል። አማጽያኑን ተደግፋለች የሚል ክስ የቀረበባት ሩዋንዳ የተባለውን ክስ አስተባብላለች። በዩናይትድ ስቴትስ የካሊፎርኒያ ግዛት ባለስልጣናት ህገወጥ ፍልሰተኞችን በከባድ ጭጋግ ውስጥ ሲያጓጉዙ የነበሩ ሁለት ጀልባዎች በመገለበጣቸው ቢያንስ 8 ሰዎች መሞታቸውንና ይህም በአሜሪካ የባህር ዳርቻ የህገወጥ አስተላላፊዎች ታሪክ ውስጥ እጅግ አስከፊው መሆኑን ተናግረዋል። በአንደኛው ጀልባ ውስጥ የነበሩት አንዲት ስፓኒሽ ቋንቋ ተናጋሪ ሴት ባለፈው ቅዳሜ የ911 አደጋ ጊዜ ጥሪ ስልክ በመደወል ከሳንዲያጎ ከተማ በስተሰሜን 24 ኪሎ ሜትር ርቀት ላይ በሚገኘው የጥቁር ባህር ዳርቻ በተነሳ ማዕበል ሌላኛው ጀልባ መገልበጡን ሪፖርት ማድረጋቸው ተመልክቷል። ሴትዮዋ እንዳስታወቁት በተገለበጠው ጀልባ 15 ሰዎች እሳቸው በነበሩት ውስጥ ደግሞ 8 ሰዎች እንደነበሩ ተናግረዋል። ጠረፍ ጠባቂዎችና የሳንዲያጎ አደጋ ጊዜ ሰራተኞች የ8 አዋቂዎችን አስክሬን ከውሃ ውስጥ ማውጣት ቢችሉም ይሁን እንጂ ተጨማሪ ጉዳተኞችን የማፈላለጉን ስራ የነበረው ጭጋግ አስቸጋሪ ማድረጉ ተመልክቷል። የሳንዲያጎ ከተማ ሰዓት አደጋ መከላከያ እና የነፍስ አድን ክፍል ኃላፊ ጄምስ ገርትላንድ አደጋው ከስከዛሬው የከፋ መሆኑን ይናገራሉ።
ለቤተሰቦቻቸውና በህገወጥ ተላልፈው ለተወሰዱት ሰዎች የተሰማኝን ሀዘን ገልጻለሁ። ይህ በካሊፎርኒያ የባህር ታሪክ በርግጥም ደግሞ እዚህ ሳንዲያጎ ከተማ ውስጥ ከደረሱት አሳዛኝ የባህር ላይ አደጋዎች ሁሉ እጅግ የከፋው ነው።
የዘጠኝ አንዳንድ ያደጋ ጥሪውን ስልክ የደወሉትን ሴት ጨምሮ ሌሎች በህይወት የተረፉት ሰዎች ሳያመልጡ እንዳልቀረ ተነግረዋል። ባለስልጣናቱ ሴትየዋ የሚገኙበትን አድራሻ ማወቅ አለመቻላቸውም ተገልጿል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የአገሪቱ ሁለት ላልቅ ባንኮችን የአገልግሎት ስርዓት መፋለስን ተከትሎ በዛሬው ዕለት መንግስት ሁኔታውን ለመቆጣጠር ስላደረገው እርምጃ ንግግር ያደርጋሉ። ኤደን ገረመው በዚህ ዙሪያ በጆን ስፒር የተሰናዳውን ዘገባ እንደሚከተለው ታቀርባለች።
ፕሬዝዳንት ጆ ባይደን ትላንት እሁድ ባደረጉት ጋዜጣዊ መግለጫ ለዚህ ውጥንቅጥ መንስኤ የሆኑትን ሁሉ ተጠያቂ እንዲሆኑ በቁርጠኝነት እንሰራለን ያሉ ሲሆን አያይዘውም ይህን መሰል ሁኔታ ውስጥ ደግመን እንዳንገኝ የግዙፍ ባንኮቻችንን ደንቦችን ማጠናከራችንን እንቀጥላለን ብለዋል። በካሊፎርኒያ ሲሊከን ቫሊና መቀመጫውን ኒውዮርክ ባደረገው በሲግኒቸር ባንኮች ገንዘባቸውን ተቀማጭ ያደረጉ ግለሰቦች ሰኞ ዕለት ገንዘባቸውን በሙሉ ማግኘት እንደሚችሉም የዩናይትድ ስቴትስ የገንዘብ ሚኒስቴር አስታውቋል። ተቆጣጣሪዎቹ በሲሊከን ቫሊና በሲግኒቸር ባንኮች ላጋጠመው ኪሳራም ግብር ከፋዩ ማህበረሰብ የሚሸከመው ምንም አይነት እዳ የለም ብለዋል። የዩናይትድ ስቴትስ የፋይናንስ ተቆጣጣሪዎች ከሲሊከን ቫሊ ባንክ የፋይናንስ ደህንነት ጋር ተያይዞ እጅግ ብዙ ተገልጋዮች ገንዘባቸውን በአንድ ጊዜ ማውጣታቸውን ተከትሎ በባንኩ እንቅስቃሴ ላይ ገደብ አድርገዋል። በአንድ ጊዜ የ200 ቢሊዮን ዶላር ንብረት ኪሳራ የደረሰበት የሲሊከን ቫሊ ውድቀት በሀገሪቱ ታሪክ ውስጥ ሁለተኛ ሆኗል። ባንኩ በሀገሪቱ የንግድ በተለይም ደግሞ የቴክኖሎጂ ተቋማት ላይ መዋለ ንዋይን በማፍሰስ ከፍተኛ የሆነ ተሳትፎ ነበረው። በተመሳሳይ ሲግኒቸር ባንክም ክሪፕቶከረንሲን ጨምሮ አብዛኞቹ ደንበኞቹ በቴክኖሎጂ ዘርፍ ላይ የተሰማሩ ነበሩ። ባንኩ 100 ሚሊዮን ዶላር የሚያወጣ የንብረት ኪሳራ የተከተለበት ሲሆን ይህም በሀገሪቱ የኪሳራ ታሪክ ውስጥ ሶስተኛ ደረጃን ይዟል። ሁለቱም ባንኮች የወለድ ተመኖች በማሻቀባቸው ተጎድተዋል። ይህን ተከትሎም ከፍተኛ የባንኩን ንዋይን የያዙ ቦንዶችና ለመያዣነት በዋስትና የሚያገለግሉ መኖሪያ ቤቶች ደህንነቶች ላይ ያለው የገበያ ዋጋ በእጅጉ ተጎድቷል። የእንግሊዝ ባንክ ሰኞ ዕለት ባወጣው መግለጫም ሲሊከን ቫሊን ለማረጋጋት የባንክ አገልግሎቶችን ቀጣይነት ማረጋገጥ፣ በዩናይትድ ኪንግደም የቴክኖሎጂ ዘርፍ ላይ የሚደርሰውን መስተጓገል በመቀነስ የአገልግሎት ስርዓቱን ቀጣይነት ለማረጋገጥና በፋይናንስ ስርዓቱ ላይ እምነት እንዲኖር ለማገዝ የዩናይትድ ኪንግደም ቅርንጫፍ የሆነው ግዙፉን HSBC መሸጡን አረጋግጧል። ባንኩ አያይዞም ገንዘባቸውን በባንኩ ተቀማጭ ያደረጉ ደንበኞች ገንዘብ ደህንነቱ እንደተጠበቀና ባንኩም አሁንም በመደበኛ አገልግሎቱ መቀጠሉን በመግለጫው አስታውቋል።
ምስራቅ ዩክሬን የባክሙት አካባቢን ለመቆጣጠር ለወራት በዘለቀው ትግል በሁለቱም ወገኖች የሚካሄደው ከባድ ውጊያ ዛሬ ሰኞም መቀጠሉ ተነግሯል። የብሪታንያ መከላከያ ሚኒስትር ባደረገው ግምገማ የሩሲያ ዋግነር ልዩ ወታደራዊ ቡድን አብዛኛውን የምስራቅ ባክሙት አካባቢዎች ሲቆጣጠሩ የዩክሬን ኃይሎች ደግሞ የምስራቁን ክፍል መቆጣጠራቸውን አመልክቷል። ሩሲያ የዶናባስን ግዛት ለመቆጣጠር ላላት አጠቃላይ ግብ ባክሙትን መቆጣጠር እንደ ቁልፍ ኢላማው አድርጋ መያዟ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የሰኞው ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 4 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው የአብይ ዘገባችን እንለፍ። የተባበሩት መንግስታት ድርጅት የሰብአዊ ረዳት ጉዳዮች አስተባባሪ ኦቻ በኢትዮጵያ 11 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው አስታወቀ። ድርጅቱ አርብ ዕለት ባወጣው መግለጫ በሀገሪቱ የተከሰተው ድርቅ በዚህ ዓመትም አሳሳቢ ሆኖ እንደሚቀጥል የገለጸ ሲሆን በኦሮሚያ ክልል ብቻ 6 ሚሊዮን በላይ ህጻናት እንስሳት በድርቁ መሞታቸውን ድርጅቱ ይፋ አድርጓል። የክልሉ መንግስት በበኩሉ ሰብአዊ ድጋፍ ፈላጊው ቁጥር 4.2 ብቻ መሆኑን ገልጿል። ገልሞ ዳዊት ተጨማሪ ዘገባ አለው።
የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪዎች አባወጣው በዚህ ሪፖርቱ በተለይ ደቡብ ምስራቅና ማዕከላዊ ደቡብ ኢትዮጵያ ከሚኖሩ 24 ሚሊዮን በላይ ነዋሪዎች 11 ሚሊዮኑ ለምግብ እጥረት የተጋለጡ መሆናቸውን ገልጿል። ከ2012 ዓመተ ምህረት ማብቂያ ጀምሮ 6.8 ሚሊዮን በላይ የቤት እንስሳት በድርቁ ማለቃቸውን ሞች አስታውቋል። በድርቁ ለተጎዱ አካባቢዎች ድጋፍ የሚያደርጉ ድርጅቶች ተጨማሪ ድጋፍ እንደሚያስፈልጋቸው ማሳሰቢያ የሰጠውቻ በተለይ የድርቅ ተገጆች ድጋፍ ሰጪዎች ከጠየቁት 3.9 ሚሊዮን ዶላር ውስጥ ከ2 ሚሊዮን በላይ ዶላር በፍጥነት ማግኘት እንዳለባቸው አሳስበዋል። ድጋፍ ያስፈልጋቸዋል በሚል ከተለዩት 17 ሚሊዮን ሰዎች ውስጥ የተወሰነ የነፍስ አድን እርዳታ ያገኙት 11 ሚሊዮን ብቻ መሆናቸውን የገለጸውቻ የገንዘብ ድጋፍ አለመኖር፣ የተረጂዎች ተደራሽ ቦታ አለመገኘትና የአጋር ሰብአዊ ድርጅቶች መታጣትን በምክንያትነት ጠቅሷል። የኦሮሚያ ክልል አደጋ ስጋት ስራ አመራር ቢሮ ባልደረባ አቶ በኛ ድሬሳ የተረጂዎቹ ቁጥር በተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪዎች ከተጠቀሰው ቁጥር ያነሰ መሆኑን ይናገራሉ።
ገርጋር ሰከስ ካንጅረኒ አመከናንጅር ኢመርጀንሲ ግኔ ያኒ
አሁን በእርዳታ አሰጣጥ ሂደት ውስጥ ታቅፈው ያሉት 4.1 ሚሊዮን ናቸው። ይህ እስከ ጥር ድረስ ነው። ከጥር ወዲህ ባደረግነው ጥናት ደግሞ ይህ አሃዝ ወደ 4.2 ሚሊዮን ከፍ ብሏል። የእርዳታ አሰጣጥ መጓደልን በተመለከተ ከፌደራሉ መንግስት ሲመጣ የነበረው ድጋፍ ይቆራረጥ ነበር። እኛ ግን 6 ሚሊዮን የሚል አሃዝ አናውቅም። ያለን 4.2 ሚሊዮን ነው። ከነዚህ ውስጥ 3.2 ሚሊዮኑ የድርቅ ተጎጂዎች ናቸው። የተቀሩት ደግሞ በጸጥታ ችግር የተፈናቀሉ ናቸው። የተባበሩት መንግስታት ስለ እርዳታው መጓደል ያወጣው መረጃ በሚቆራረጠው የእርዳታ አቅርቦት ሊከሰት ይችላል። ነገር ግን እየተሰጠ የነበረው ድጋፍ መልካም የሚባል ነው።
አቶ በኛ መንግስት ቅርብ ጊዜ ለድርቅ ተጎጂዎች ለልባለው ድጋፍ ማሰባሰብ ጥሪ ከ850 ሚሊዮን በላይ ብር የሚገመት እርዳታ መሰብሰቡንም ተናግረዋል።
ወሊጋላ ሪሶርስ ሞቢላይዜሽን ጀኔ ኦንጌንኩን ሙደት
በቅርብ ጊዜ ከግልና መንግስታዊ ድርጅቶች እንዲሁም ከግለሰቦች ጭምር የተሰበሰበው እርዳታ እስካሁን ከ72000 ኩንታል በላይ የምግብ እህል በጥሬ ገንዘብ ደግሞ ከ210 ሚሊዮን ብር በላይ ነው። ይህ በአጠቃላይ በገንዘብ ሲሰላ ከ850 ሚሊዮን ብር በላይ የሚሆን እርዳታ መሰብሰብ ችለናል። ይህ በጣም ትልቅ ሀብት ነው። ይህ እርዳታ እንዳይመዘበርና ለተጎጂዎች በትክክል እንዲደርስ ከፌደራል ጀምሮ እስከ ታችኛው መዋቅር አዲስ ኮሚቴ አዋቅረናል።
አቶ በኛ የተባበሩት መንግስታት አሁንም በዚህ አመት የእርዳታ አቅርቦቱና ፍላጎቱን በተመለከተ አውጥቷል ያሉትን ቅድመ ጥንቃቄ አስመልክቶ ሲናገሩ ድርቁ በእርግጥ አሁንም አሳሳቢ ቢሆንም የሰብአዊ ድጋፉ ግን አሁንም ከመንግስት እጅ የሚወጣ አይደለም ብለዋል። እንደ አቶ በኛ ድሬሳ በኦሮሚያ ክልል የሴፍቲኔት መርሃ ግብር ተጠቃሚዎችን ጨምሮ ላለፉት 6 ወራት ብቻ ከ1.7 ቢሊዮን በላይ የሚገመት የተለያዩ እርዳታ ለ4.1 ሚሊዮን በላይ ተረጂዎች ተሰጥቷል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳዮች አስተባባሪዎች ባለፈው አመት ከእርዳታ ፈላጊዎች ውስጥ 21 በመቶ የሚሆኑት የመጠለያ ድጋፍ፣ 50 በመቶ የሚሆኑት የምግብ ድጋፍ፣ 22 በመቶ የሚሆኑት የኃይል ሰጪ ምግቦች ድጋፍንና አሁንም 50 በመቶ የሚሆኑት የመጠጥ ውሃ አለማግኘታቸውን በሪፖርቱ ላይ አመልክቷል። ሪፖርቱ አያይዞም በገንዘብ ድጋፍ መታጣትና በጸጥታ ችግሮች በሶማሌ ክልል እርዳታ ከመፈልጉ 5.4 ሚሊዮን በላይ ህዝብ 32 በመቶ፣ በኦሮሚያ እርዳታ ከመፈልጉ 6 ሚሊዮን በላይ ህዝብ 34 በመቶ፣ እንዲሁም በደቡብ ብሔር ብሔረሰቦችና ህዝቦች ክልል እርዳታ ከመፈልጉ 2.1 ሚሊዮን በላይ ህዝብ 38 በመቶ እስካለፈው ነሐሴ ወር ብቻ እርዳታ እንዳላገኙ ይፋ አድርጓል። ለአሜሪካ ድምጽ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕሱን ነበር የተከታተላችሁት። ወደ ትንታኔው መጽሔት እናልፋለን። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በትግራይ ክልል የነበሩ 70,000 አባላቶቹ የት እንዳሉ እንደማያውቅ አስታወቀ። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ ለአሜሪካ ድምጽ ባደረጉት ቃለ መጠይቅ በትግራይ በጦርነቱ ምክንያት ከተለያዩ ኢንዱስትሪዎች የተበታተኑ አባላቱ የት እንደሚገኙና በምን ሁኔታ ላይ እንዳሉ ለማወቅ የሚያስችል የዳሰሳ ጥናት ይደረጋል ብለዋል። የኮንፌዴሬሽኑ አባላት በትግራይ ክልል ጉብኝት ማድረጋቸውን የገለጹት አቶ ካሳሁን በአካል የተመለከቷቸው ፋብሪካዎች ሙሉ በሙሉ ይወደሙ መሆናቸውን ጠቅሰዋል። ገብረ ሚካኤል ገብረ መድህን ዝርዝራለው።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን 21 አባላትን የያዘ ቡድን በትግራይ ክልል ጉብኝት ማድረጉን የተናገሩት የተቋሙ ፕሬዝዳንት አቶ ካሳሁን ፎሎ ቡድኑ በውቅሮ ከተማ የሚገኙትን የሸባቆዳ ፋብሪካንና ሰማያታ እምነበረድን እንደጎበኘ ገልጿል። በፋብሪካዎቹ ደርሷል ያሉትን ጉዳት ሲያስረዱም
እንግዲህ ሁለቱን ስናይ ሙሉ በሙሉ 100% ነው የወደመው። ሸባላይዘር ኢንዱስትሪ ወደ 1200 ሰራተኛ የነበሩት 1200 ሰራተኛ ማለት ቢያንስ አማካይ 5 ቤት ተብኖሩ ወደ 6000 የሚጠጋ ሰው የሚያስተዳድር ድርጅት ነው ማለት ይቻላል የነበረው። ፋብሪካው ሙሉ በሙሉ ወደመ ስንል እንደዚህ በአውሮፕላን ጥቃት ብቻ ተመቶ ኦር ተዋጊዎች ሲታቆሱ በተኩስ መሃል የተመታ ብቻ ሳይሆን እያንዳንዱ ውስጥ ተገብቶ ሲታይ በፈንጂ ነው በሙሉ የተነጋው እና የወደመው ማለት ነው። አንድም ተጠግኖ ስራ ላይ የሚውል ነገር የለውም። ብረቱ ሁሉ ሳይቀር ነው ኦሬዲ የወደመው። ምንም አንድም ብሎን ስራ ላይ ይውላል ተብሎ የሚጠበቅ ነገር የለውም። እስከ ወዲያኛው ነው የወደመው ማለት ነው። ዳግም ላይመለስ ወይም ደግሞ እንደገና ላይጠገን የወደመ ድርጅት ሆኖ ነው ያገኘነው። ክሬን እንኳን ሳይቀር ወደ መሬት ገብቶ አንዳንድ ነገር የሚቆፍሩ እንኳን ሳይቀር እግሮቹ ወደ መሬት እንዳይገቡ በፈንጂ እንዲመጡ ነው የተደረገው ከጥቅም ውጪ እንዲሆኑ ማለት ነው።
የቡድኑ አባላት በአካል ከተመለከቷቸው ኢንዱስትሪዎች በተጨማሪ እንደ አልመዳ ጨርቃጨርቅ ያሉ ፋብሪካዎችም በጦርነቱ ከፍተኛ ውድመት እንደደረሰባቸው መረዳታቸውን አቶ ካሳሁን ጨምረው ገልጿል። መቀለ የሚገኘው የኮንፌዴሬሽኑ ቅርንጫፍ ጽህፈት ቤት በትግራይ ኢንዱስትሪዎች ላይ ስለደረሰው ውድመትና ስለሰራተኞች ሁኔታ ለቡድኑ አባላት ማብራሪያ እንደሰጠም ገልጿል።
ምን ጉዳት እንደደረሰ ፕሬዝዳንት አርጎልናል ማለት ነው። በዚህ ባደረግነው ስብሰባ የሞቱ ሰራተኞች በጦርነቱ ማዕከል ማለት ነው የሞቱ ሰራተኞች እንዳሉ፣ የአካል ጉዳት የደረሰባቸው እንዳሉ፣ አሁንም ተርቦ ያሉ እንዳሉ የሚል ፕሬዝዳንት አርጎልናል። እንግዲህ የሁለቱ ፋብሪካ የሌላውን ወደም የሚባለውን የሚገልጽ ይሆናል እና በፎቶግራፍ የተደገፈ ፕሬዘንቴሽን አድርገውልናል።
በኢንዱስትሪዎች ይሰሩ የነበሩት ሰራተኞች መበታተናቸውን እና ለጉዳትም መዳረጋቸውን ሰምተናል ያሉት ጸሐፊው ጥቂቶቹን በተፈናቃይ መጠለያ ጣቢያዎች ሄደው እንደጎበኙዋቸው ተናግረዋል።
ከምዕራብ ትግራይ ወልቃይት ስኳር ፋብሪካ እና ከህይወት እርሻ ሜካናይዜሽን ሁመራ የሚገኘው ተፈናቅለው መቀሌ አካባቢ የተወሰኑ ሰራተኞች ተጠልለው ነው ያሉት እና በመጠለያ ጣቢያ ነው ያሉት። የተወሰኑት ደግሞ ሌላ ቦታ ናቸው፣ ወደ ሽሬ እንደዚህ ተበታትነው አሉ። በየመጠለያ ጣቢያው ነው ያሉት። መቀሌ አካባቢ በአካል ለማየት ሞክረናል፣ መጠለያ ጣቢያ ነው ያሉት። ያው ሸራ ማለት ማዳበሪያ ወጥሮ ምን ብለው ተጠልለው እርዳታ እየተረዱ ነው ያሉት ማለት ነው።
የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን በትግራይ ክልል 70,000 አባላት እንደነበሩት የገለጹት አቶ ካሳሁን አሁን እነዚህ ሰራተኞች የትና በምን ሁኔታ ላይ እንደሚገኙ እንደማያውቁ ገልጿል።
በየገጠሩ ተበታትነው ነው ያው በዛ ጦርነቱ ጊዜ አሁን ይኑሩ አይኑሩ አላወቅንም። ከ70,000ም 30,000 ሚኑር 10,000 ይኑር 20,000 ይኑር 5,000 ይኑር ሁሉ ሚኑር አይኑር የሚታወቅ ነገር የለም ማለት ነው። የተወሰኑት ያገኘናቸው አሉ፣ እነሱም በረሃብ ምክንያት እየተጎዱ ነው ያሉት።
ሀገር አቀፉ የሰራተኞች ተቋም በትግራይ ክልል ስለወደሙት ኢንዱስትሪዎች ብዛትና የሀብት መጠን እንደዚሁም የሰራተኞቹን ሁኔታ ለማወቅ የዳሰሳ ጥናት እንደሚያደርግ አቶ ካሳሁን ተናግረዋል።
ጥናታዊ ዳሰሳ መደረግ አለበት። አጠቃላይ መቀሌን ዙሪያ ብቻ ሳይሆን ወደ አድዋም ወደ ሌሎች አካባቢ ሄዶ ምን ያክል ነው የወደመው፣ ምን ያህል ሰራተኞች ከስራ ውጭ ሆኑ የሚል ዳሰሳ ጥናት የሚያስፈልገው ስለሆነ ቀጣይ ስራዎችን የምንሰራ ነው የሚሆነው።
የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል ጦርነቱ ከመጀመሩ በፊት በክልሉ ትላልቅ ኢንዱስትሪዎችን ሳይጨምር 6378 አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩና እነዚህም ከ80,000 በላይ ሰራተኞች እንደነበሯቸው ከዚህ ቀደም ለአሜሪካ ድምጽ በሰጡት ቃለ መጠይቅ ገልጸው ነበር። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን ይቀጥላል። ወደ ተከታዩ ዘገባ ስናልፍ ደግሞ ኢትዮ ጅቡቲ የባቡር መስመር በመባል የሚታወቀውና በቻይና የተገነባው ከአዲስ አበባ ጅቡቲ የሚወስደው መደበኛ ባቡር ወደ ስራ የገባበትን 5ኛ ዓመት እያከበረ ባለበት ወቅት ቀጠናዊ ትስስርንና ስኬትን በማሳደግ ረገድ አድናቆት አግኝቷል። የባቡር መስመሩን አጠቃላይ እንቅስቃሴ በተመለከተ አሶሲየትድ ፕሬስ ያደረሰን ዘገባ ተከታዩ ነው። ባለፉት 5 አመታት የኢትዮ ጅቡቲ የባቡር መስመር የሚያስተናግዳቸው መንገደኞች ቁጥር እያደገ ሄዷል። ከማጓጓዣ የሚገኘው ገቢ አመታዊ እድገትም ከ35% በላይ ሆኖ መቆየት መቻሉ ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር በመተደብረው ፕሮጀክት ስር ከፍተኛ ጥራት ያለው የትብብር ማሳያ ሆኗል። ያስመጭና ላኪ ተቋም ባለቤት የሆነው ፊሊሞን የባቡር ሐዲዱ የንግድ ስራ ሲጀምር የኩባንያውን ጭነት የሚያመላልስበትን መንገድ ከአውራ ጎዳና ወደ ባቡር ትራንስፖርት መቀየሩን ይናገራል። የባቡር መስመሩ በሚያሳየው የስራ ቅልጥፍናና ምቹነትም መደነቁን ይገልጻል።
There is so many obstacles at the route and the track.
በጭነት መኪናዎች የሚደረግ የአውራ ጎዳና ጉዞ ብዙ እንቅፋቶች አሉት። እዚህ ለመድረስም 5-6 ቀናት ይፈጅበታል። በባቡር ሲሆን ግን እዚህ ለመድረስ 1 ቀን ከግማሽ ነው የሚወስደው። በጭነት መኪና ብዙ ወጪ አለው። በባቡር ሲሆን ግን ወጪው በግማሽ ይቀንሳል።
752.7 ኪሎ ሜትር ርዝመት ያለውና በሰዓት 120 ኪሎ ሜትር እንዲጓዝ ተደርጎ የተሰራው የኢትዮ ጅቡቲ መደበኛ ባቡር የተገነባው ከቻይና የባቡር ኢንጂነሪንግ ኮርፖሬሽንና ከቻይና ሲቪል ምህንድስና ኮንስትራክሽን ኮርፖሬሽን ጋር በተደረገ ስምምነት ነው። በአፍሪካ የመጀመሪያው በኤሌክትሪክ የሚሰራ ድንበር ተሻጋሪ የባቡር መስመር ሲሆን ለህዝብ አገልግሎት መስጠት የጀመረው እንደ አውሮፓውያን አቆጣጠር ጥር 1 2018 ዓመተ ምህረት ነው። የቻይና ሲቪል ምህንድስና ኮንስትራክሽን ኮርፖሬሽን ሊቀመንበር የሆኑት ሊዩ ዌይሚን ስለ ግንባታው ይህን ይገልጻሉ።
የኢትዮ ጅቡቲ የባቡር መስመር በቤልት ኤንድ ሮድ ተነሳሽነት ማዕቀፍ ውስጥ የሚገኝ አንድ ትልቅ ፕሮጀክት ነው። በቻይና የንግድ ተቋማት የተገነባውን የኢንዱስትሪ ሰንሰለት የሚሸፍን የመጀመሪያው በኤሌክትሪክ የሚሰራ ድንበር ተሻጋሪ የባቡር መስመርም ነው። ይህንን የባቡር መስመር በመገንባት ሂደት በዲዛይን በማማከር በግንባታ በመሳሪያዎችና እንቅስቃሴዎችን በማስተዳደር ሂደት ሙሉ በሙሉ የቻይና የጥራት ደረጃዎች ተግባራዊ ሆነዋል። ባቡሩ ወደ ስራ ከገባ ወዲህ ባሉት 5 አመታት ውስጥ ደግሞ በኢትዮጵያና ጅቡቲ ኢኮኖሚያዊና ማህበራዊ እድገት ውስጥ ትልቅ ሚና ተጫውቷል።
ባቡሩ ስራ ከጀመረ ባሉት 5 አመታት ውስጥ 1802 የመስመር ጉዞዎችን 530,000 መንገደኞችን የማጓጓዝና 7.43 ሚሊዮን ቶን የሚያክል ጭነቶችን የያዘ 6179 ዕቃ የማጓጓዝ ስራ ሰርቷል። የኢትዮጵያ ገንዘብ ሚኒስትር አህመድ ሺዴ
ዘሬልዌይ ኢዝ ኤ ማሲቭ ሜጋ ኢንፍራስትራክቸር
የባቡር መንገዱ በኢትዮጵያ የሚገኙ በርካታ ከተሞችን ክልሎችን የሚያቋርጥና ኢትዮጵያን ከጅቡቲ ጋር የሚያገናኝ ግዙፍ መሰረተ ልማት ነው። የወደብ መገልገያዎችን፣ የነዳጅ ቋቶችንና የኢንዱስትሪ መንደሮችን የማገናኘቱ ሂደት ከአዲስ አበባ እስከ ጅቡቲ ላለው አጠቃላይ መተላለፊያ ልማት እጅግ አስፈላጊ ነው። ይህ በጣም ወሳኝ የሆነ ሚና እየተጫወተ ያለና ትክክለኛ ለውጥ የሚያመጣ መሰረተ ልማት ነው።
የባቡር መንገዱ በአጠቃላይ የሥራ ሂደቱ እስካሁን 140.7 ሚሊዮን የአሜሪካን ዶላር ገቢ አስገኝቷል። ወደ ተከታዩ ዘገባ ስናልፍ ደግሞ በትላንትናው ዕለት የተካሄደውን የኦስካር ሽልማት እንቃኛለን። ኤቭሪቲንግ ኤቭሪዌር ኦል አት ዋንስ የተሰኘው አስቂኙ የትንግርት ፊልም ትላንት በተካሄደው የኦስካር ምሽት 7 ሽልማቶችን ወስዷል። ፊልሙ የምርጥ ፊልምና የምርጥ ዳይሬክተር ሽልማቶችን ሲወስድ፣ ሶስት የፊልሙ ተዋናዮች ደግሞ በምርጥ ተዋናይትና በምርጥ ረዳት ተዋናይ መደብ ሽልማቶችን ወስደዋል። ዘዌል በተሰኘው ፊልም ውስጥ የሚተውነው ብራንዳን ፍሬዘርም የምርጥ ተዋናይ ሽልማቱን ወስዷል። የአሜሪካ ድምጽ ማይክ ኦሲሊቫን ከሎስ አንጀለስ ያደረሰንን ዘገባ እንግድ ወልዴ እንደሚከተል ያቀርባል።
በመናባዊ ዓለም ስለሚኖር አንድ ስደተኛ እስያዊ በተሰብ አስቂኝ ታሪክ የሚተርከውን ፊልም የሰሩትና ከኮሌጅ ጀምሮ በጓደኝነት የቆዩት ዳንኤል ኮዋን እና ዳንኤል ቫይነርት ኦስካር አሸንፈዋል። የማሌዥያ ተወላጇና የ60 ዓመቷ ሚሼል ዮ ምርጥ ተዋናይ ተብላለች። ሴቶች እድሜ እንዳይገድባችሁ የሚል መልእክት አስተላልፋለች።
And ladies, don't let anybody tell you are ever powerful.
ማንም ሰው እንደ ድሮ ጎበዝ አይደለሽም እንዲላችሁ አትፍቀዱለት።
ዘዌል በተሰኘው ፊልም ውስጥ ከመጠን በላይ የወፈረ ሰው ሆኖ የሚተውነው ብራንደን ፍሬዘር የምርጥ ተዋናይ ሽልማቱን ወስዷል። Everything Everywhere All at Once ላይ የሚተውኑት ጄሚ ሊ ከርቲስ እና ኬሁይ ኳን በምርጥ ረዳት ተዋናይነት ምድብ ያለውን ሽልማት ወስደዋል። ጄሚ ሊ ከርቲስ ደጋፊዎቿን አመስግናለች። ሽልማቱ የእነርሱም እንደሆነ ተናግራለች።
አንድ ላይ ሆነን ኦስካር አሸንፈናል።
የተዋከበ ባል ሆኖ የሚተውነው ኬሁን ኳን የምርጥ ረዳት ተዋናይነቱን ሽልማት ተቀብሏል። ቬትናም ተወልዶ በኋላም በሆንግ ኮንግ ስደተኛ ካምፕ ውስጥ የኖረው ኳን ስለ ገራሚ ሕይወቱ አንስቷል።
እንዲህ አይነት ታሪክ የሚገኘው ፊልም ውስጥ ብቻ ነው ይላሉ። የኔው ታሪክ መሆኑን ግን ማመን አልችልም። ይህ አሜሪካ የሚሰጠው ድል ነው።
በጀርመናውያኑ የተሰራው የጦርነት ፊልም All Quiet on the Western Front በዓለም አቀፍ ፊልም ምድብ አሸናፊ ሆኗል። በተጨማሪም በሌሎች ሶስት ምድቦች ሽልማት ወስዷል። ስለ ሩሲያዊው ተቃዋሚ መሪ አሌክሲ ናቫልኒ የሚተርከውና በስሙ ናቫልኒ ተብሎ የተሰየመው ዘጋቢ ፊልም የመስኩን ሽልማት አንስቷል። የናቫልኒ ባለቤት ዩሊያ ያቫልኒያ በመድረኩ ተገኝታ ንግግር አድርጋለች።
ባለቤቴ እስር ቤት ነው። ጥፋቱም ለዲሞክራሲ መቆሙ ነው። አሌክሲ ከእስር የምትፈታበትን ቀን እየጠበቅኩ ነው።
በሜክሲካዊው ዲሬክተር ጌርሞ ደልቶሮ የተሰራው ፒኖኪዮ በአኒሜሽን መስክ ሲሸለም RRR የተሰኘው የህንድ ፊልም ላይ የሚጫወተው ናቱ ናቱ የተባለው ሙዚቃ ምርጥ በመባል ተሸልሟል። በፊልም ኢንዱስትሪው ኦስካር በየዓመቱ የሚጠበቅ ትልቁ ክንውን ሲሆን ለፊልም አፍቃሪዎችም የሚወዱትን ፊልም እንደገና የሚያዩበትንና ማራኪውን የሆሊውድ ሕይወት በጨረፍታ የሚመለከቱበትን አጋጣሚ ይፈጥራል።
እየተከታተላችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የሰኞ ምሽት ዝግጅቶቻችንን ነው። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ መልእክቶቻችሁን ልታደርሱን ትችላላችሁ። በፌስቡክ ገጾቻችን ላይ ባጋራናቸው የተለያዩ ፕሮግራሞች ላይ ካደረሳችሁን አንዳንድ አስተያየቶች መካከል ጥቂቶች ሁሉን ለማጋራት የዩናይትድ ስቴትስ መንግስት ዓለም አቀፍ ጽኑ ሴቶች በሚል በየዓመቱ በሚሰጠው ሽልማት ባለፈው ሳምንት ከሽልማቱን ከተቀበሉ 11 ሴቶች መካከል አንዷ የሆነችው ኢትዮጵያዊቷ ጋዜጠኛ ማዓዛ መሐመድ ጋር በነበረን ቆይታ በርካቶች የደስታ መልእክት አስተላልፋችኋል። በፌስቡክ ስሟ ሞቲ ሩቲ የተሰኘች አድማጭ ደግሞ እውነትም ጽኑ ሴት አይደለም አሜሪካ እግዚአብሔር አይቶታል። በተለየ ቤተሰቦቻቸውን ባ የማይረሳ ነው። አሁንም እንባባሽ አድርግሽ የብዙ እህቶቻችን ብርታት ሆነሻል ብላለች። የቦረና አርብቶ አደሮች ቶቻቸውን የሚገዛቸውን ማጣታቸውን እና ችግር ላይ መውደቃቸውን አስመልክቶ ባቀረብነው ዘገባ ላይም እንዲሁ ዳንኤል በቀለ የተባሉ ተከታታያችን መንግስት ሊያግዝበት የሚችልበት ጥሩ መንገድ በፊትም ሆነ አሁን ከብቶቹን በመግዛት ነበር። መንግስት ከዩኒቨርሲቲዎች፣ እስር ቤቶች፣ መከላከያ ተቋማት ጭምር ብዙ የመግዛት አቅም ነበረው። ወደ ሌላ ቦታ ለማዘዋወርም መግዛት ይችል ነበር ብለዋል። ተከታዮቻችንን ስላስተያየቶቻችሁ እናመሰግናለን። አሁንም ያሏችሁን አስተያየቶች፣ ጥቆማዎች ማድረሳችሁን ቀጥሉ እንላለን። ወደ ሁለተኛው አጋማሽ ዝግጅታችን ነው የምናልፈው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሐኪሞን ያማክሩ ይሆናል። በእጅጉ የሚፈራውንና ዛሬ ብዙዎችን ለብርቱ ፈተና ሲዳርግ የሚታየውን የካንሰር ህመም ምንነት አስመልክቶ ከአድማጭ በደረሰ ጥያቄ መነሻ በማድረግ ባለፈው የተጀመረ ቅንብር ተከታይ ነው ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው። ሙያዊ አስተያየት የሚሰጡን የዋሽንግተን ዲሲ የሃዋርድ ዩኒቨርሲቲ የካንሰር ተመራማሪ ሳይንቲስት ፕሮፌሰር ዛኪ ሸሪፍ ናቸው። ፕሮፌሰር ዛኪ በጆርጅታውን ዩኒቨርሲቲ ያስተምራሉ። አሉላ ከበደን አነጋገራቸው።
ክብራትና ክብራን የሐኪሙን ይጠይቁ ተከታታዮች፣ ባለፈው ሳምንት ዝግጅታችን የካንሰር በሽታን ምንነትና ካንሰርን በክትባት ማከም ይቻላል የሚለውን ጨምሮ በጠቅላላ ሐሳብ ደረጃ የሚታዩ ጭብጦችን ነበር መልከት ያደረግነው። ዛሬ በቀጥታ የግኝቱን ምንነት ወደ ምንመለከትበት ነው የምናመራው። ዶክተር ዛኪ፣ በቀደመው ቃለ ምልልሳችን ወደ ካንሰር የተቀየሩ ሴሎችን ሰውነታችን የሚዋጋበት መንገድ አስመልክቶ ነበር ሰፋ ያለ ማብራሪያ የሰጡን። እስኪ አሁን ደግሞ ወደ ክትባቱ ዜና እንመለስና ይህ አዲስ ተገኘና ብዙ ተስፋ የተጣለበት ክትባት እስካሁን በታዩት የምርምር ሂደቶች በገዳይነቱ ለታወቀው የጣፊያ ካንሰር በርግጥ መድል ለመሆን የቱን ያህል ተስፋ ሰጪ ሆኖ አግኝተውታል?
ተስፋ ሁሉ ጊዜ ማድረግ አለብን። ምክንያቱም ብዙ አመታት የተፈጀበት ነው ሪሰርች ላይ በጥናት ምርመራ ላይ። አንድና ሁለት ካምፓኒዎች ብቻ አይደሉም፣ ክሊኒካል ውስጥ ያሉ ወይም ክሊኒካል ሴቲንግ ወይም ሆስፒታል ውስጥ ያሉ ሪሰርች ኤሪያዎች ወይም ሪሰርች ላቦችን ሁሉ እየሞከሩት ያለ ነገር ነው። አሁን ነው በጣም በጣም ፍጥነት ያገኘው። ምክንያቱም በኮቪድ-19 ምክንያት ያው ሜሴንጀር ቴክኖሎጂ መስራቱን ስላረጋገጠ ነው። ቴክኖሎጂውና ሀሳቡ አንድ አይነት ለኮቪድ-19 የተሰጠው ሰው የወሰደውና አትሊስት መከላከያ ያገኘበት ይህኛውም ፓንክራቲክ ካንሰርም ያው በሰው መጀመራቸው ደስ ያለኝ ለምንድን ነው ይሄ ነው በጣም አክሲ የሆነውና ገዳይ የሆነው ዋና የሚፈራው ፓንክራቲክ ካንሰር አለበት ሲባል ብዙ ጊዜ የለህም ለማለት ነው። በተለይ ስቴጁ በጣም ቆይቶ ዘግይቶ ስለሚገኝ እና ተስፋ የሚሰጠው ምንድን ነው አሁን በኮቪድ-19 ስለተረጋገጠ ምን በካንሰር ቫክሲን በኩልም ሊሰራ ይችላል። ሌላ መጠንቀቅ ያለበት ምንድን ነው ሌሎች ነገሮችን ያስከትል ይሆናል አናውቅም። ካንሰር አንድ አይነት ብቻ አይደለም ለውጥ አለበት። ሚውቴሽን ሲባል ማአት ሚውቴሽን ማለት ነው። ለምሳሌ ከመሰረቱ አንድ ህዋስ ሲቀየርና ፊደሎቹ አንዷ ብትቀየርበት ከዛ በኋላ የሚወለዱት ከዛኛው ህዋስ የሚወጡት ሌሎች ህዋሳት እሱን ይዘው ነው የሚያድጉት። ያኛው የተቀየረውን ይዘው ነው ባህሪያቸው። እነሱ ደግሞ ያቺኛውን ከእናታቸው የወረሱትን ብቻ ሳይሆን ሌላ ደግሞ ፊደል ግን በዛ እየተባዙ ስለሚመጡ ከመጠን በላይ ነው ይባል እየተባዙ ስለሚመጡ ያቺኛው ከእናታቸው የወረሷትን የተቀየረችውን ፊደል ብቻ ሳይሆን የራሳቸውን ደግሞ ለውጥ ያመጣል። በዛ ውስጥ ነው ሄተሮጂኒየስ የሚባለው። ሄተሮጂኒየስ ማለት የተለያዩ ሚውቴሽኖች አለው ቱመሩ፣ አንድ አይነት ብቻ አይደለም ለውጥ አለው። እና በዚህ ተብሎ ቫክሲኑ ሲሰራ በአንድ ፊደል ለውጥ ብቻ የተመረኮዘ ከሆነ ብቃት ላይ ነው ይችላል። እዛ ሰውነቱ ሲገባ እንደ መከላከያ ሆኖ ወይም ያኛውን ቱመር ለማጥፋት ይከብድ ይሆናል።
ዶክተር ዛኪ፣ ካንሰርን በክትባት ሕክምና ለማከም የተደረጉ ሌላ የካንሰር አይነትም ቢሆን ከዚህ ማዛመድ የምንችላቸው በዚህ ቫክሲን ቴራፒ በተባለው የክትባት ሕክምና አማካኝነት ለማከም የተደረጉና ስኬታማ የሆኑ ሌሎች ጥረቶች፣ ሌሎች ሙከራዎች ሲኖር ይሆን ካሉ በምሳሌ ያስረዱን።
አዎ፣ ይሄ መርክ የሚባል ፋርማሲስቲካል ካምፓኒ አለ፣ በጣም የታወቀ ነው። እሱና ሞደርና የሚባል ያው የኮቪድ-19 ቫክሲን ካወጡት የሜሴንጀር አርኤንኤ ቴክኖሎጂ ከተቀሙት አንዱ ነው። ሌላኛው ፋይዘር ነው። ሞደርናና መርክ አሁን አብሮ እየሰሩ ያሉ ምንድን ነው ማድረግ የፈለጉት የቆዳችን ውስጥ የሚገኘው ካንሰር በተለይ መላኖማ የሚባለው የኢሚኖቴራፒ የሚባል መርክ ያወጣው ኦልሬዲ ትልቅ መድኃኒት አለ። ይሄ መድኃኒት የተለያየ ቴክኖሎጂ ነው። እሱ PD-L1 የሚባል ካንሰር ሴሎችን የሚጠብቃቸውና የሚሸፍናቸው ሞለኪል አላቸው። ለምሳሌ ቲሴል ራሱ መከላከያው እነዚህ ካንሰር ሴሎችን ያያቸዋል፣ ግን ደህና መስሏቸው ይተዋቸዋል። ኢሚኖቴራፒ አሁን ባለው መልክ ያወጣው እሱን አንማስክ ለማድረግ ያኛውን ሽፋንስም ለማውጣትና እሱን ለማጋለጥ ጥሩ ነው። ብዙ ሰዎችን አድነዋል፣ ግን ከመጠን በላይ እንደተጠበቀው አልሆነም። አሁን የሞደርና ሜሴንጀር አርኤንኤ ቴክኖሎጂ መጥቶ ቅድም እንደተነገረው ሲንተቲክ የሆነ ሜሴንጀር አርኤንኤ ካስገቡ ለዛኛው የቆዳ ካንሰር ሁለቱ አብሮ ተጣምረው ሲሰሩ 44% ሰዎች የሜላኖማ ካንሰር ያለባቸው ሜላኖማ ማለት የቆዳ ካንሰር ያለባቸውን 150 ሰዎች ለትራያል የሚባለው ክሊኒካል ትራያል እንግዲህ ለሙከራ ነው ለውጥ አምጥቷል። ስድስት ወር አዩት ካንሰር አልተመለሰም። ግን መንገዱ ተስፋ የሚሰጥ ነው ነበር።
ተስፋ የሚሰጥ ነው። በርግጥ የካንሰር በሽታ ገዳይነት ይልቁንም ደግሞ የጣፊያ ካንሰርን የመሰለ ቅድም እርሶ እንዳሉት የሞት ፍርድ የተሰጠ እስኪመስል ድረስ ተስፋ የሚያስቆርጠው በተለይ ዘግይቶ ከመታወቁ ጋር የተገናኘውን አስረድተዋል። ሌሎች መሰል የእርሶ ሙያ የሚመለከቱ የምርምር ጥናቶችንም በተመለከተ በተመሳሳይ መልሰን እንደምናገኘው ተስፋ አደርጋለሁ። ፕሮፌሰር ዛኪ ሸሪፍ በሃዋርድ ዩኒቨርሲቲ የሕክምና ሳይንስ ትምህርት ቤት የካንሰር ምርምር ባለሙያና መምህር፣ ለጊዜው በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አብሮ ይስጥልኝ።
አሉላንና እንግዳውን እጅግ አድርገን እናመሰግናለን። ተከታዩ ደግሞ የአፍሪካ ነክ ዘገባዎች ነው። ከ20 ዓመታት በፊት ሰፋፊ የእርሻ መሬቶቻቸው በመንግስት የተወረሰባቸው ዚምባብዌያውያን ገበሬዎች ወደ አጎራባች ዛምቢያ ገብተው እያረሱ በመበልጸግ ላይ ናቸው። ባለፈው ዓመት ወደ ዚምባብዌ የእርሻ ምርትም መላክ ጀምረዋል። ዚምባብዌ በምግብ ዋስትና ችግር ላይ ስትሆን አንዱ የችግሩ ምክንያት የቀድሞቹ ገበሬዎች የእርሻ መሬት መወረሱ መሆኑን በመጥቀስ ኮሎምበስ ማቡንጋ ከዛምቢያ ቺሳማ ወረዳ ያጠናቀረው ዘገባ የዛሬ የአፍሪካ ርዕሶች ትኩረት የሚያደርጉበት ጉዳይ ነው። ቆንጂት ታየ ታቀርባለች።
ጋምሬ ሀገራቸው ዚምባብዌ ሳሉ ከዋና ዋና ጥጥ አምራች ገበሬዎች መካከል አንዱ ነበሩ። በአሁኑ ጊዜ ኑሯቸውን ዛምቢያ ቺሳምባ ወረዳ አድርገው እያረሱ ይኖራሉ። እዚህም በግብርና ዕውቀታቸው ስኬት አስመዝግበዋል። ከዛምቢያ ብሉቤሪስ የሚባለውን የእንጆሪ አይነት ወደ ቻይና በመላክ የመጀመሪያ ገበሬ ናቸው። ዚምባብዌ የነበራቸውን 1000 ሄክታር የእርሻ መሬት አንድ የጦር ሰራዊት ጀነራል እንደወረሱባቸው ይናገራሉ። አሁን ዛምቢያ ውስጥ 15000 ሄክታር የእርሻ መሬት ሊገዙ እቅድ አላቸው። ቢሆንም ከሀገራቸው ውጪ ባገኙት ስኬት ኩራት እንደማይሰማቸው ነው የሚናገሩት።
Obviously it doesn't make me feel good because I know the potential
This ailenyum su gilts no mkniyatum Zimbabwe mbihon min yihal misrat indemichal awqallo drom kochi kemt gezaw yebelete wede wichi tilk nebere ahunim inde dro alamon tichilallech yemiasfelgo tikiklenya policyochin mawtat bicha no kallal no yeglu zerf yegibrnaun zerf yimraw
እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት በጊዜው የነበረው የፕሬዝዳንት ሮበርት ሙጋቤ መንግስት ጥቁሮቹን ገበሬዎች ለመሬት እንዳይዙ አድርጎ በድህነት ያስቀራቸውን የቅኝ አገዛዙን ዘመን የመሬት ስሪት እቀይራለሁ ብሎ የነጮቹን ባለትላልቅ ሁዳድ ገበሬዎች መሬት ወረሰ። ያኔ ነው ግራምሬ ሀገር ለቀው ዛምቢያ የገቡት። ይህ ዘጋቢ የዚምባብዌን ባለስልጣናት ስለ ጉዳዩ ለማነጋገር ላቀረበው ጥያቄ መልስ ሊያገኝ አልቻለም። የዛምቢያ ብሔራዊ የአርሶ አደሮች ማህበር ቃል አቀባይ ካኮማ ካልቪን ካሌ ለቪኦኤ በሰጡት ቃል እንደ አውሮፓውያን አቆጣጠር በ2000ዎቹ የመጀመሪያ ዓመታት ዛምቢያ ሄደው ለመኖር የጠየቁ ወደ 300 የሚሆኑ መሬታቸው የተወረሰባቸው ዚምባብዌያውያን ገበሬዎች እንደነበሩ ያስታውሳሉ። ለዛምቢያ ያበረከቱትን አስተዋጽኦም እንዲህ ሲሉ ነው የገለጹት።
Let's look at what they have managed to contribute.
በምርት ረገድ ምን ያህል አስተዋጽኦ ያበረከቱ እንደሆኑ እንመልከት። ስንዴ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓመተ ምህረት በአመት 60000 ሜትሪክ ቶን ነበር የሚመረተው። አሁን በጣም አድጎ በአማካይ ከ300 እስከ 420000 ሜትሪክ ቶን ይመረታል። ስለዚህ ዚምባብዌያኑ ገበሬዎች በጣም ከፍተኛ አስተዋጽኦ ያበረከቱ ነው።
ዛሬ አሉ የዛምቢያው የገበሬዎች ማህበር ተጠሪ አስከትለው፣ ዛሬ ዛምቢያ ሽንኩርት፣ ቲማቲም፣ ድንች ወደ ውጪ ትልካለች። በአንድ ወቅት የአካባቢው የዳቦ ቅርጫት የነበረችው ዚምባብዌ ባለፈው አመት በቆሎ ከዛምቢያ ገዝታለች ብለዋል። የዛምቢያው የተጠባባቂ የምግብ ክምችት መስሪያ ቤት ሊቀመንበር የሆኑት ኬልቪን ሃምቢዌዚያ በበኩላቸው ሀገራቸው ዚምባብዌያውያኑ ገበሬዎች ከተሰማሩበት የግብርና ዘርፍ የምታገኘውን የውጭ ምንዛሪ ለማሳደግ ፍላጎት እንዳላት ገልጸዋል።
I know farmers that are doing high value crops for export.
የቀድሞቹ የዚምባብዌ ገበሬዎች ለውጭ ገበያ የሚያቀርቡት የእርሻ ምርት በጣም ጥራት ያለው እንደሆነ አውቃለሁ። ትልቅ አስተዋጽኦ ያበረከቱ ናቸው። ለግብርና ዘርፋችን ያበረከቱትን አስተዋጽኦ ለማሳነስ አይቻለም። በጣም ጠቅመውናል። አይሄዱብንም ብለን ተስፋ እናደርጋለን።
ዚምባብዌው ገበሬ ግራሃም ሬ በበኩላቸው
We Zimbabweans and we would love to go back, but
ዚምባብዌያንን አማራጭ ስለሌለን ነው እንጂ ወደ አገራችን ብንመለስ ደስ ባለን ነበር። ዛምቢያ መንግስት በደንብ ይዞናል። ስለዚህ እዚህ መቆየት እንፈልጋለን።
በዚህ መልካም ግንኙነት ታዲያ ዛምቢያ ተጠቅማለች።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን አሁንም እንደቀጠለ ነው። ወደ ተከታዩ ዝግጅት ከመላፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። ተከታዩ ዝግጅታችን ደግሞ ሳምንታዊው የስፖርት መሰናዶ ነው። በእንግሊዝ ፕሪሚየር ሊግ የአርሰናልና ማንቸስተር ሲቲ ትንቅንቅ ሲቀጥል ማንቸስተር ዩናይትድ ከዋንጫው ፉክክር ርቋል። የኢንዶኔዥያ ፍርድ ቤት በካንጅሮሃን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ተጠያቂ ናቸው ባላቸው ሁለት የአንድ ክለብ ባለስልጣናት ላይ የእስር ውሳኔ አስተላልፏል። የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በከፈለው ክፍያ በሙስና ክስ ሊመሰረትበት ነው። እነዚህንና በደብረ ብርሃን ከተማ ትላንት የተካሄደውን የግማሽ ማራቶን ውድድር አካቶ ኬኔዲ አባተ የዛሬውን የስፖርት ዘገባ አዘጋጅቷል።
ትናንት በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሊጉ መሪ አርሰናል የአምስት ነጥብ ልዩነቱን ያስቀጠለ ውጤት ሲያስመዘግብ፣ ከሳምንት በፊት በሊቨርፑል የ7-0 ሽንፈት የተከናነበው ማንቸስተር ዩናይትድ በሊጉ ግርጌ ላይ ከሚገኘው ሳውዝሃምፕተን ጋር ነጥብ ተጋርቷል። ለዋንጫው ብርቱ ፉክክር በማድረግ ላይ የሚገኘው አርሰናል ወደ ፉልሃም ስታዲየም አቅንቶ የቤት ስራውን በሚገባ ሰርቶ ተመልሷል። ጨዋታውን በበላይነት ተቆጣጥሮ የዘለቀው አርሰናል ከረፍት በፊት ባስቆጠራቸው 3 ግቦች ፉልሃምን 3-0 ማሸነፍ ችሏል። በዚህም ማንቸስተር ሲቲ ቅዳሜ ለት ክሪስታል ፓላስን 1-0 በሆነ ጠባብ ውጤት በማሸነፍ ወደ 2 አጥብቦት የነበረው ልዩነት ወደ 5 ተመልሷል። አርሰናል ሊጉን በ66 ነጥብ ሲመራ ሲቲ በ61 ነጥብ ይከተላል። ሶስተኛ ደረጃ ላይ ተቀምጦ ሁለቱን ክለቦች በቅርብ ርቀት ሲከተል የነበረው ማንቸስተር ዩናይትድ በበኩሉ ትናንት በኦልድ ትራፎርድ ሳውዝሃምፕተንን አስተናግዶ 0-0 በሆነ የአቻ ውጤት ተለያይቷል። ዘንድሮ ዩናይትድ ላሳየው መሻሻል ቁልፍ ሚና በመጫወት ላይ የሚገኘው ካዘሚሮ በሳውዝሃምፕተኑ ካርሎስ አልካራዝ ላይ በሰራው ጥፋት በ34ኛው ደቂቃ ላይ በቀይ ካርድ መውጣቱ ለዩናይትድ ነጥብ መጣል ከፍተኛ አስተዋጽኦ አድርጓል። ካዘሚሮ ዘንድሮ 2 ቀይ ካርዶችን ማየቱን ተከትሎ በቀጣዮቹ 4 የእንግሊዝ ሊግ ጨዋታዎች ላይ ክለቡን ወክሎ የማይሰለፍ መሆኑ ደግሞ ለዩናይትድ ሌላው አሳዛኝ ዜና ነው። በሌሎች ጨዋታዎች ሊቨርፑል በቦርንማውዝ 1-0 በመሸነፍ የሰሞኑ አስደናቂ ግስጋሴው ሲገታ፣ ኒውካስል ዩናይትድ ወልቨርሃምፕተንን 2-1 በመርታት 4 ውስጥ ገብቶ ለመጨረስ ያለውን ተስፋ አለምልሟል። አራተኛ ደረጃ ላይ የሚገኘው ቶተናም ደግሞ ኖቲንግሃም ፎረስትን 3-1 በማሸነፍ ካለፈው ሳምንት ሽንፈቱ አገግሟል። ቼልሲም ሌስተር ሲቲን በተመሳሳይ ውጤት 3-1 ረትቶ የማሸነፍ ጉዞውን ቀጥሏል። የኢንዶኔዥያ ፍርድ ቤት በካንጁራን ስታዲየም አደጋ ለሞቱት ከ135 በላይ ሰዎች ሁለት የአንድ ክለብ ባለስልጣናትን ተጠያቂ አድርጓል። ውሳኔውን ያስተላለፈው የሀገሪቱ ፍርድ ቤት በቸልተኝነት ከዓለማችን አስከፊ ከሆኑ የስታዲየም አደጋዎች መካከል አንዱ እንዲከሰት አድርጓል ያላቸውን ሁለት የጨዋታ ኃላፊዎች ጥፋተኝነት አረጋግጦ የእስር ቅጣት አስተላልፎባቸዋል። እንደ አውሮፓውያኑ ጥቅምት 22 በአሬማ እግር ኳስ ክለብና በፐርሴባያ ሱራባያ መካከል የተካሄደውን ጨዋታ ተከትሎ የተፈጠረውን ግርግር ለማርገብ ፖሊስ አስለቃሽ ጭስ ሲተኩስ ተመልካቾች ከስታዲየሙ ለመውጣት ሲሯሯጡ በነበረው መጨናነቅ በትንሹ 135 ሰዎች ህይወታቸውን ሲያጡ በርካቶች ተጎድተዋል። በቸልተኝነት የሰዎች ህይወት እንዲያልፍና ከባድ ጉዳት እንዲደርስባቸው በማድረግ ጥፋተኛ የተባለው የጨዋታው ዝግጅት ክፍል ኃላፊ አብዱል ሐሪስ የአንድ አመት ተኩል እስራት ተፈርዶበታል። አቃቤ ህግ በግለሰቡ ላይ 6 አመት እንዲፈረድ ነበር ጥያቄ ያቀረበው። በተመሳሳይ የፍርድ ቤቱ ዳኞች በቸልተኝነት የጥፋተኝነት ውሳኔ ያስተላለፉበት ሱኮ ሱትሪስኖ የተባለ ሌላ ግለሰብ ደግሞ የአንድ አመት እስራት ተፈርዶበታል። የእስር ውሳኔ የተላለፈባቸው ሁለቱም ግለሰቦች የአሬማ ክለብ ሰራተኞች የነበሩ ሲሆን ከእግር ኳስም እስከ ወዲያኛው እግድ ተጥሎባቸዋል። የኢንዶኔዥያ የሰብአዊ መብት ኮሚሽን ባደረገው ምርመራ የግርግሩ ዋና መንስኤ በፊፋ የማይፈቀደው የአስለቃሽ ጭስ 45 ጊዜ መተኮሱ መሆኑን አረጋግጫለሁ ሲል በወቅቱ አስታውቆ ነበር። የስፔኑ ዝነኛ ክለብ ባርሴሎና ለቀድሞ ዳኞች በፈጸመው ክፍያ የሙስና ክስ ሊመሰረትበት ነው። ክለቡ ለቀድሞ የስፔን የዳኞች ኮሚቴ ምክትል ፕሬዝዳንት ሆዜ ማሪያ ኤንሪኬዝ ኔግሬራ ኩባንያ በፈጸመው ክፍያ ምክንያት ነው አቃቢያን ህጎች ክስ ሊመሰርቱበት የተዘጋጁት። ባርሴሎና እንደ አውሮፓውያኑ ከ2001 እስከ 2018 ባለው ጊዜ ውስጥ ክለቡን የሚጠቅሙ ውሳኔዎችን እንዲያሳልፉ ለማድረግ ከ7 ሚሊዮን ዶላር በላይ ለኔግሬራ ኩባንያ መክፈሉ ተገልጿል። የስፔን የግብር ባለስልጣናት ባለፈው ወር ዳስኒል 95 በተባለው የኔግሬራ ኩባንያ ላይ ባደረጉት ምርመራ ነው ክፍያው መፈጸሙን ይፋ ያደረጉት። በዚህም የባርሴሎና ክለብ የቀድሞ ባለስልጣናትና ኔግሬራ በሙስናና ሐሰተኛ የንግድ ሰነድ በማዘጋጀት ክስ እንደሚመሰረትባቸው አቃቢያን ህጎች ማስታወቃቸውን የስፔን መገናኛ ብዙሃን ዘግበዋል። ክሱ ክለቡን እንዲሁም የክለቡን የቀድሞ ፕሬዝዳንቶች ጆሴፍ ማሪያ ባርቶሚና ሳንድሮ ሮሴልን እንደሚያካትትም ነው የተገለጸው። ባርሴሎና በበኩሉ ለዳስኒል 95 ክፍያ እንደከፈለ አምኖ ነገር ግን ክለቡ ለኩባንያው ክፍያ የፈጸመው ቴክኒካዊ የማማከር አገልግሎት ለማግኘት በገባው ኮንትራክት መሰረት እንደሆነ አመልክቶ በመከራከር ላይ ነው። በመጨረሻም አትሌቲክስ። በደብረ ብርሃን ከተማ በተካሄደው የግማሽ ማራቶን ውድድር አትሌት ዘውዲቱ አደራውና አትሌት ጫላ ከተማ አሸናፊ ሆኑ። ትናንት እሁድ በተካሄደው 16ኛው የኢትዮጵያ ግማሽ ማራቶን ውድድር በወንዶች ምድብ የኦሮሚያ ኮንስትራክሽን ኢንጂነሪንጉ አትሌት ጫላ ከተማ ውድድሩን 1 ሰዓት ከ04 ደቂቃ ከ27 ሰከንድ በማጠናቀቅ አንደኛ ሲወጣ፣ ተሰማ መኮንን ከፌደራል ማረሚያ ሁለተኛ፣ ሀብታሙ አብዲ ደግሞ ከኢትዮ ኤሌክትሪክ ሶስተኛ ወጥተዋል። በሴቶች ምድብ ደግሞ ግማሽ ማራቶን ውድድሩን 1 ሰዓት ከ15 ደቂቃ ከ12 ሰከንድ ያጠናቀቀችው አትሌት ዘውዲቱ አደራው ከአማራ ፖሊስ ስታሸንፍ፣ ሌላዋ የአማራ ፖሊስ ተወካይ እናትነሽ አላምረው ደግሞ ሁለተኛ ደረጃን ይዛ አጠናቀቀች። የኢትዮ ኤሌክትሪክ አትሌት የሆነችው መሰረት ጎላ ደግሞ ሶስተኛ ሆና ማጠናቀቋን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለስፖርት ዘገባዎቹ እናመሰግናለን። ከዚሁ ከስፖርት ወሬዎች ሳንወጣ ግን የአፍሪካ የቅርጫት ኳስ ሊግን እንቃኛለን። የአፍሪካ የቅርጫት ኳስ ሊግ ሶስተኛ ዓመት ውድድር በሳምንቱ መጀመሪያ በሴኔጋል ዳካር ከተማ ተጀምሯል። ሀብታሙ ስዩም የውድድሩን አበይት ክንውኖች በአጭሩ ያስቃኘናል።
የአፍሪካ የቅርጫት ኳስ ሊግ ሶስተኛ ዓመት ውድድር በሳምንቱ መጀመሪያ በሴኔጋል ዳካር ተጀምሯል። የዚህ ዓመት ፉክክር 12 ቡድኖች የሚሳተፉበት ሲሆን
ቡድኖቹ በሶስት ምዕራፍ ተከፍለው በሚደረገው ውድድር ላይ የላቀ ብቃት በማሳየት በሊጉ ታሪክ ውስጥ ስማቸውን በደማቁ ለማጻፍ ይፋለማሉ። በመጀመሪያው ምዕራፍ የሳሃራ ምድብ የተደለደሉ 6 ቡድኖች ለሚቀጥሉት 2 ሳምንታት 15 ጨዋታዎችን ሴኔጋል በሚገኘው የዳካር አሬና ያከናውናሉ። ከሚመጣው የአውሮፓውያኑ ሚያዝያ 26 እስከ ግንቦት 6 ባለው ጊዜ ደግሞ በናይል ምድብ የተደለደሉ 6 ቡድኖች በካይሮ ዶክተር ሙስጠፋ ሐሰን የስፖርት ማዘውተሪያ ይፎካከራሉ። ከሁለቱ ምድቦች ልቀው የሚገኙ በአጠቃላይ 4 ቡድኖች ከግንቦት 21 እስከ 27 በሩዋንዳ ኪጋሊ አሬና በሚደረጉ ፉክክሮች ነጥረው ከወጡ በኋላ ግንቦት 27 ቀን የአመቱ ውድድር ቻምፒዮን በይፋ ይታወቃል ተብሎ ይጠበቃል። በአጠቃላይ 38 ጨዋታዎች የሚስተናገዱበት የዚህ አመት ውድድር ቅዳሜ ዕለት ሲጀመር የተገናኙት የሴኔጋሉ ኤኤስ ዶዋኔዝና የአይቨሪ ኮስቱ አቢጃን የቅርጫት ኳስ ክለብ ሲሆኑ አቢጃን የቅርጫት ኳስ ክለብ 76-70 በሆነ ውጤት ተጋጣሚውን ረትቷል። በቀጣዩ ቀን በተደረጉ ጨዋታዎች የሩዋንዳው ኢነርጂ ግሩፕ የናይጄሪያው ካዋራ ፋልከንስ የቅርጫት ኳስ ቡድንን 64-48 አሸንፏል። በዚሁ ቀን የቱኒዚያው ኤኤስ ሞኒስትሪኒ የማሊውን ስታድ ማሊያንን 78-68 በሆነ ውጤት ድል አድርጓል። ጨዋታዎችና ከጨዋታው ጋር የተገናኙ ትንታኔዎች በቪኦኤ የእንግሊዝኛ ቋንቋ ገጽ ላይ በየዕለቱ ይቀርባሉ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ቀደም ሲል በሰማችኋቸው የመገኛ መንገዶቻችን በፕሮግራማችን ላይ ያላችሁን አስተያየቶች እንዲሁም ቢካተቱ በፕሮግራሞቻችሁ የምትሏቸውን ጉዳዮች ጥቆማ እንድትሰጡን በድጋሚ ለማስታወስ ወዳለሁ። ዝግጅቶቻችንን ወደ ማጠቃለሉ እየተቃረብን ነው። ከመሰነባበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አሊ መሐመድ ራጌ የተባለውን የሽብርተኛው አልሸባብ ቀንደኛ አባል ማንነት ወይም ያለበትን ለጠቆመ የዩናይትድ ስቴትስ መንግስት 5 ሚሊዮን ዶላር ይሸልማል ሲል የዛሬው ርዕሰ አንቀጽ ይጀምራል። የገንዘብ ሽልማቱን የሚሰጠው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለፍትህ ሽልማት የተሰኘውና በዲፕሎማቲክ ደህንነት አገልግሎት የሚተዳደረው ፕሮግራም ነው ብሏል ርዕሰ አንቀጹ። እንደ አውሮፓውያን አቆጣጠር በ1966 ሶማሊያ ሞቃዲሾ የተወለደው አሊ መሐመድ ራጌ አሊ ዲር በሚል ስምም ይታወቃል። የአልሻባብ ቁልፍ መሪ ሲሆን የቡድኑ ሹራ ምክር ቤት አባልና ከእንደ አውሮፓውያን አቆጣጠር 2009 ጀምሮ ደግሞ የሽብር ቡድኑ ዋና ቃል አቀባይ ነው። ኬንያና ሶማሊያ ውስጥ የተፈጸሙ የሽብር ጥቃቶችን በማቀድም ተሳትፏል። በኬንያ፣ ሶማሊያ እንዲሁም በሌሎች ጎረቤት አገሮች ለተፈጸሙትና የአሜሪካ ዜጎችን ጨምሮ በሺ የሚቆጠሩ ሰዎች ለተገደሉባቸው የሽብር ጥቃቶች አልሸባብ ተጠያቂ ነው። ይህ የሽብር ቡድን በአሜሪካ በጥቅሟ በሸሪኮቿና በውጭ አጋሮቿ ላይ የሽብር ጥቃት ለመፈጸም ማሰብ ማቀድና ማሴሩን ቀጥሏል ሲል ርዕሰ አንቀጹ አክሏል። ከ19 ወራት በፊት የአሜሪካ የውጭ ጉዳይ ሚኒስቴር ራጌን በተለየ ሁኔታ የሚታይ ዓለም አቀፍ አሸባሪነት ፈረጆታል። ይህም ማለት በዩናይትድ ስቴትስ ስልጣንና ግዛት ስር የሚገኝ ንብረቱ በሙሉ ይታገዳል። እንዲሁም አሜሪካውያን ከእርሱ ጋር ምንም አይነት ንግድ ወይም ሌላ ገንዘብ ነክ ግንኙነት እንዳያደርጉ ይከለክላል። በተጨማሪም በየካቲት 2022 የተመድ የጸጥታው ምክር ቤት የሶማሊያ ማዕቀብ ኮሚቴ በውሳኔ ሐሳብ ቁጥር 2093 አንቀጽ 43A መሠረት የሶማሊያን ሰላም ጸጥታና መረጋጋትን የሚያወግ ሥራ ውስጥ በመሳተፍ ወይም ድጋፍ በማድረግ በሚል ራጌን ማዕቀብ የተጣለባቸው ግለሰቦች ዝርዝር ውስጥ ከቶታል። እርሶ ወይም ሌላ እርሶ የሚያውቁት ሰው አሊ መሐመድ ራጊ ያለበትን የሚጠቁም መረጃ ካለ ከመላው ዓለም በስልክ ቁጥር ሲደመር 1202 702 7843 በሲግናል በቴሌግራም ወይም በዋትስአፕ እንዲሁም ኬንያ ውስጥ ከሆኑ በቁጥር ሲደመር 254 7187 12 366 ሶማሊያ ካሉ ደግሞ በሲደመር 252 68 43 43 308 ለፍትሽልማት ፕሮግራምን ያሳውቁ። ሁሉም መረጃዎች ምስጢራዊነታቸው የተጠበቀ ይሆናል ብሏል ርዕሰ አንቀጹ። ይህን ሽልማት በተመለከተ ተጨማሪ መረጃ ከፈለጉ ለፍትሽልማት ፕሮግራም ድረገጽ www.rewardsforjustice.net ላይ ያገኛሉ። በሚቀርቡት አሳማኝ መረጃዎች ሁሉ ምርመራና ማጣራት ይደረጋል። የመረጃ ሰጪዎችም ማንነት በሚስጥር ይያዛል ሲል ርዕሰ አንቀጹ ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም
የተከበራችሁ አድማጮች ለምሽቱ ያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብሮን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ ያላችሁን አስተያየቶች አሁንም በፌስቡክ ገጻችን @voamharik በትዊተር #voamharik በማለት ማጋራት አትርሱ። የስልክ መስመራችን 2022513505 ነው። ከፊት የመደመር ምልክትና አንድን አስቀድሙ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ደህና ደሩ።